ይህ ኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ ነው። ኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። ስርጭታችን የሚተላለፈው በቴሌስታር 15 ዲግሪ ዌስት በ12738 ሜጋሄርትስ ፍኖተ ዲሞክራሲ ሲሆን በኢንተርኔት በድረገጻችን fnota.org finote.org በቀጥታ መከታተል ይቻላል።
ጤና ይስጥልኝ እንደምን አመሻችሁ አድማጮቻችን። ዛሬ አርብ ግንቦት 11 ቀን 2009 ዓ.ም ነው። የመጀመሪያውን ክፍል የአንድ ሰዓት ፕሮግራማችንን በዜና እንጀምራለን። በማስከተልም በየሳምንቱ አርብ የምናቀርብላችሁ ከእናንት ከአድማጮቻችን የደረሱንን ደብዳቤዎች የምናስተናግድበት የደብዳቤዎች አምድ ፕሮግራማችንን አሰምተን የመጀመሪያው ክፍል ዝግጅታችን ይጠናቀቃል። አሁን ወደ ዜናው።
የወያኔ አገዛዝ የሶማሌላንድ መንግስት 26ኛ የነጻነት በዓሉን ሲያከብር የደስታ መግለጫ የላከ መሆኑን ተነግሯል። በአገዛዙ ስም የደስታው መግለጫ ያስተላለፈው በሶማሌላንድ ያገዛዙ ተወካይ ሆኖ የሚያገለግለው ጄኔራል ተብየው በሬ ተስፋዬ ሲሆን አገዛዙ በይፋ የደስታ መግለጫ ሲልክ ይህ የመጀመሪያው ነው ተብሏል። ከበርበራ ወደብ የ19 በመቶ ድርሻ በማግኘቱ አይኑ የተጋረደው አገዛዝ የወሰደው እርምጃ በሶማሊያ መንግስት በኩል ቁጣን እንደሚቀሰቅስ የሚታወቅ ሲሆን ከተባበሩት መንግስታት ድርጅትና ከዓለም አቀፉ ህብረተሰብ ስምምነት ውጪ የተካሄደ ተግባር ምን ሊያስከትል እንደሚችል ወደፊት ይታያል ተብሏል። የኢንፎርሜሽን መረብ ጸጥታ ድርጅት የተባለው የውያኔ ተቋም በ2009 ዓ.ም ምረት ብቻ ከ256 በላይ የሳይበር ጥቃት የደረሰበት መሆኑን ገልጿል። የሳይበር ጥቃቱ የደረሰው በቴሌኮሙኒኬሽን የገንዘብና በሌሎች የኢንፍራስትራክቸር ተቋሞች ሲሆን በገንዘብ ሲተመን ምን ያህል ጉዳት እንዳደረሰ ሳይገልጽ ቀርቷል። ባለፈው ሳምንት በ155 ሀገሮች የተሰራጨው የሳይበር ጥቃት ኢትዮጵያንም ያጠቃለለ መሆኑን ተገልጿል። የውያኔ አገዛዝ ዜጎች ኢንተርኔት አገልግሎት እንዳይኖራቸው በየጊዜው ነጻነታቸውን ሲያፈንን የቆየ መሆኑም ይታወቃል። በአስከፊ አገዛዙ የተማረሩና በሙያው የሰለጠኑ ዜጎች ከሀገር ውስጥና ከውጪ በአገዛዙ ተቋሞች ላይ የሳይበር ጥቃት አልፎ አልፎ ማካሄዳቸው ይታወሳል። የውያኔ አገዛዝ ባለፉት 10 ወራት ለሱዳንና ለጅቡቲ የኤሌክትሪክ ኃይል ሸጦ 49 ሚሊዮን ዶላር ያገኘ መሆኑን ገልጿል። በርከት ባለው የኢትዮጵያ ክፍል ኤሌክትሪክ ኃይል በሌለበትና እንደ አዲስ አበባ ባሉ ከተሞች ለቀናትና ለሳምንታት የኤሌክትሪክ ኃይል በሚቆራረጥበት ሁኔታ ኤሌክትሪክ ኃይል ወደ ውጪ ተሸጠ መባሉ ብዙዎችን አስገርሟል። ተገኘ የተባለው የውጭ ምንዛሪ በተለያዩ ምክንያቶች በባለስልጣኖች ተመንትፈው ወደ ውጪ እንደሚወጣ የሚናገሩ ዜጎች ህዝብ ድርብ በደል እየደረሰበት ነው በማለት አስተያየታቸውን ይሰጣሉ። Endowment for International Peace የተባለው ተቋም ረቡዕ ግንቦት 10 ቀን በድረገጹ ላይ ባወጣው የጥናት ዘገባ በዓለም ላይ የተለያዩ መንግስታት በሲቪል ማህበረሰብ ተቋም ላይ የሚያካሄዱት ጫናና አፈና በየጊዜው እየጨመረ መሄዱን ገልጾ ኢትዮጵያ ከስከፊ አገዛዞች አንዷ መሆኗን አስፍሯል። በእነዚህ ሀገሮች ውስጥ መንግስታት የሲቪል ማህበራትን ህጋዊነት ለማሳጣትም ሆነ ጠንካራ ድርጅት ሆነው ውጤት እንዳያስገኙ የሚያደርጉት ጫናና አፈና ብዙዎቹን የሲቪል ማህበራት ያዳከማቸው ሲሆን አንዳንዶቹም የተቋቋሙበትን ዓላማ ቀይረው ወደ ሌሎች ተግባሮች እንዲሰማሩ ያስገደዳቸው መሆኑን ገልጿል። መንግስታት የሲቪል ማህበራትን ለማዳከም ከሚጠቀሙባቸው ስልቶች መካከል አፋኝ ጉንጭን በማውጣት እንቅስቃሴያቸውን ማገድና አንዳንዶችን ደግሞ በመደለልም ሆነ በማስፈራራት በተገላቢጦሽ የመንግስት ፖሊሲ እንዲያገለግሉ ማድረግ የሚሉት ይገኙባቸዋል ተብሏል። ረቡዕ ግንቦት 10 ቀን በሃምቡርግ ጀርመን በተደረገ ስነ ስርዓት ላይ በእስር ላይ የሚገኘው እስክንድር ነጋ የ2017 የዓለም የፕሬስ ነጻነት ጀግና የሚል ስም የተሰጠው መሆኑን የዜና ምንጮች ገልጸዋል። በእስክንድር ስም ሽልማቱን የተቀበለው መስፍን ነጋሽ ሲሆን በአሁኑ ወቅት በወያኔ እስር ቤት የሚማቅቁትን ውሸት ታየን፣ ዳሴን ማሶሪን፣ ካሊድ መሐመድን፣ ተመስገን ደሳለኝና ኤልያስ ገብሩን አስታውሶ በአስቸኳይ መፈታት እንዳለባቸው የጠየቀ መሆኑን ተናግሯል። በደቡብ አፍሪካ ባሉ የተለያዩ አብያተ ክርስቲያናትና ተውካዎች የተቋቋመ መርማሪ አካል በአገሪቱ ውስጥ የተካሄደ ያለውን ሙስና እየመረመረ ሲሆን እስካሁን ባገኘው መረጃ መሰረት አገሪቱ በሙስና በኩል አሳሳቢ ደረጃ ላይ መድረሷንና ወደ ማፊያ አገዛዝ እየተለወጠች መሆኗን መገንዘቡን ገልጿል። ሳኮክ በሚል ምህጻረ ቃል የሚጠራው የደቡብ አፍሪካ አብያተ ክርስቲያን ካውንስል መሪ የአገሪቱ ፕሬዝዳንት ሚስተር ዙማና ቤተሰቦቻቸው ሙስና ውስጥ የተዘፈቁ መሆናቸውን ገልጸው በአሁኑ ወቅት ምንም አይነት የሞራል ህጋዊነት አጥተዋል ብለዋል። የቤተ ክርስቲያኑ ካውንስል ያሰባሰበውን መረጃ ዘገባ ለገዢው ፓርቲ ለአፍሪካ ብሔራዊ ኮንግረስ በቅርቡ እንደሚያቀርብም ገልጿል። የሱዳን መንግስት የዜና ምንጭ አርብ ግንቦት 11 ቀን 2009 ዓ.ም ባሰራጨው ዘገባ የሱዳኑ ፕሬዝዳንት በሳውዲ አረቢያ እስላማውያን አገሮች ከአሜሪካው ፕሬዝዳንት ጋር በሚያደርጉት ስብሰባ ላይ እንደማይገኙና በሳቸው ምትክ የውጭ ጉዳይ ሚኒስተሩን እንደሚላኩ ገልጿል። በስብሰባ ላይ የ50 አገሮች መሪዎች ይገኛሉ ተብሎ የሚጠበቅ ሲሆን አልበሽር መገኘት ቀደም ብሎ ተጠቅሶ የነበረ መሆኑ ይታወቃል። አልበሽር በሳውዲ አረቢያ መንግስት ጥሪ ስብሰባው ላይ ለመገኘት እየተዘጋጁ እንደነበሩ የሚታወቅ ሲሆን በድንገተኛ ውሳኔ ለመቅረታቸው ምክንያት የሆነው የአሜሪካ ተጽዕኖ ሳይሆን አይቀርም ተብሏል። የተባበሩት መንግስታት ድርጅት አርብ ግንቦት 11 ቀን ባወጣው መግለጫ ባለፈው ዓመት የደቡብ ሱዳን መንግስት ወታደሮች በየይ ከተማ ብቻ 114 ሰዎችን የገደሉ መሆናቸውን ገልጸዋል። የይይ ከተማ የደረሰው ልቂት ለማጥናት የተቋቋመው ኮሚቴ ሰበሰበው መረጃ ካለፈው ዓመት ሐምሌ ወር ጀምሮ እስከዚህ ዓመት ጥር ወር ድረስ ከፍተኛ ልቂት የተካሄደ መሆኑን የተገለጸ ሲሆን ብዙዎቹ በከባድ መሳሪያዎች መገደላቸውና በመቃብር ቦታ ጭምር የተገደሉ መሆናቸውን ይገልጻል። የደቡብ ሱዳን መንግስት የቀረበውን ጥናት አጣጥሎ ግድያውን የፈጸሙት አማጽያን ኃይሎች ናቸው በማለት መግለጫ ሰጥቷል። መንግስት የተኩስ አቁም ስምምነት ለማድረግ ዝግጁ መሆኑን ገልጾ ተግባራዊ ለማድረግ ግን ሁሉም አማጽያን ዝግጁ መሆን አለባቸው ብሏል። በሊቢያ በተጻራሪ ኃይሎች መካከል በተካሄደ ግጭት ከ60 ሰዎች በላይ የሞቱ መሆናቸው ተገልጿል። ግጭቱ የተፈጠረው በደቡብ ሊቢያ በመትገኘው ከተማ ውስጥ የሚገኘው የአየር ጣቢያ ለማስለቀቅ የምዕራብ ሊቢያ አንድነት መንግስት ወታደሮች ባካሄዱት ጥቃት ሲሆን ከሟቾቹ ውስጥ አብዛኞቹ የጀነራል ካሊፍ ወታደሮች መሆናቸው ታውቋል። የምዕራብ ሊቢያ ጦር መሪ አየር ማረፊያውን ያስለቀቀ መሆኑንም ገልጿል። ባለፈው ሳምንት በጀነራሉና በምዕራብ ሊቢያ አንድነት መንግስት ተወካይ መካከል በተባበሩት አረብ ኤሚሬት የርቅ ንግግር ሲደረግ መቆየቱ የተዘገበ ሲሆን ያሁኑ ወታደራዊ እርምጃ በርቅ ውይይት ላይ የሚያደርገው ተጽኖ ምን እንደሆነ አልታወቀም። ለዛሬ ያለን ዜና በዚሁ ተጠናቀቀ።
የደብዳቤዎች አምድ ፕሮግራም እናንተ ከአድማጮቻችን ያገኘናቸውን ደብዳቤዎች የምናስተናግድበት መድረክ ነው።
ይድረስ ለፍኖተ ዲሞክራሲ ኢትዮጵያ አንድነት ድምጽ የኢሃፓ ሬዲዮ። አገራችን ኢትዮጵያ በአንድ ጠባብ ዘረኛ ቡድን ቀንበር ስር ከዋለች 26 ዓመት ልትደፍን ጥቂት ቀናት እየቆጠረች መሆኗን በቁጭትና በትግል እናስባለን። ይህን ያህል ዓመታት ሙሉ የኢትዮጵያ ህዝብ ዘረኛው የጥቂት አረመኔዎች አገዛዝን ለማስወገድ እየታገለ ነው። በዚህ ትግል ውጣ ውረድ ወያኔ በርካታ ሰዎችን በጥይት ደብድቦ ገሏል። በስለት ጨፍጭፎ ባሰቃቂ ሁኔታ ገሏል። በርካቶችን በተለያየ ጊዜያት ከስራ ቦታቸው ከመኖሪያቸው አፍኖ በመውሰድ መድረሻቸውን አጥፍቷል። ህፃናትን፣ ወጣቶችን፣ ሴቶችን፣ ጎልማሶችን፣ አዛውንቶችን ማከላዊ በሚባለውና በስውር ማሰቃያ እስር ቤቶች በሺ የሚቆጠሩ የፖለቲካ እስረኞች ላይ እጅግ ዘግናኝ ግብረሰዶም እየፈጸመባቸው በመጨረሻም እየታነቁ እየተገደሉ በጅምላ መቃብሮች እንደሚቀበሩ እንዳሉ ማስተዋስ ተገቢ ነው። በተለያዩ አካባቢዎች አረድ አንቀጥቅጥ የሆኑ ህዝባዊ አመጾች እየተካሄዱ ነው። እኔ ይህን እንዲያጠንክሬ ማነሳው ለዛሬው ደብዳቤ መንደርደሪያ እንዲሆነኝ ነው። እስከዛሬ በተካሄዱ ህዝባዊ ትግሎችና አመጾች የተነሱለትን ወያኔ የማስወገድ አላማ ከግብ ማድረስ አልቻሉም። ባንጻሩ በተለያዩ አካባቢዎች የተማሪዎች፣ የመምህራን፣ የአርሶ አደሮች፣ የላብ አደሮች፣ የወታደሮች በአጠቃላይ ህዝቡ በጫንቃ የተጫነበትን የጥቂት ዘረኞች ቡድን ለማስወገድ ድል አድራጊነትን ማረጋገጥ ያልተቻለው ለምን እንደሆነ የተገነዘብኩትን ካድማጮቻችሁ ጋር ለመጋራት ነው። በመጀመሪያ የተቃዋሚዎች አንድነትና ህብረት እንዳይፈጠር እየነቀፉ ያሉ እንቅፋቶች ምንነት በጥልቀት ማየት ተገቢ ነው። በበኩሌ የተቃዋሚ ድርጅትነት መጠሪያ የያዘ ሁሉ የውያኔ ተቃዋሚ አይደለም ባይ ነኝ። እዚህ ሀገር ውስጥ የውያኔ ዘረኛ ህግ ተቀብለው ከተመዘገቡ ድርጅቶች ውስጥ የውያኔ የእጅ ስራ የሆኑ እንዳሉ የሚታወቅ ነው። ከነዚህ ውጪ የሆኑ ድርጅቶች ውስጥ ወያኔ ካድሬዎቹን ያሰረገ በማስገባት የተለያዩ ድርጅቶችን ህልውና በማናጋት እርስ በርስ እንዲናቆሩና እንዲፈርሱም አድርጓል። የአንዳንዶቹ ድርጅቶች መሪዎች ደርሰው አንቱ በሉን የሚሉ ከመሆናቸው በላይ ከ20 አመታት በላይ የድርጅት መሪ ሆነው በመቀጠላቸው ሊጎለብት የሚገባውን የፖለቲካ ድባብ ጥቅጥቅ ጨለማ አድርጎታል። እነዚህ ከ20 አመታት በላይ የተለያዩ ድርጅቶች መሪ የሆኑ ግለሰቦች አንዱ የአንድነትና የህብረት ግል እንቅፋቶች ናቸው እላለሁ። ለምን መሰላችሁ? የድርጅቶቹ መሪዎች የሚያገለግሉት የኢትዮጵያ ህዝብን ሳይሆን የባዕዳን አዛዦችን ድምጽ በመሆኑ ነው። እንዲያለው ድርጊት በህዝብ ስም ማላገጥና ህዝባዊ ትግሉን በቁራኛ በሽታ ማስያዝ ነው። ከዚህ ለየት የሚሉት ደግሞ የትጥቅ ትግል እንደሚያካሂዱና በየጊዜው ባጭር ጊዜ ውስጥ ወያኔን እንደሚያስወግዱ ባዶ ፉከራቸውን የሚያሰሙ ናቸው። የትጥቅ ትግል ራሱን የቻለ ስነ ስርዓትና ባህሪ ያለው ሲሆን ከስርዓት ውጪ ከወጣ ግን ህዝባዊነቱ ይገፈፋል። የሐሰት ዜና ማሰራጨት ለህዝባዊ ትግል የሚጠቅም ሳይሆን የሚጎዳው ነው። አንዳንዴ ላም ባልዋለበት ኩበት ለቀማ አይነት በግዳይ ሰለባነት ሲሰራጭ ይሰማል። እንዲህ ያለው የሐሰት ወሬ የሚጠቅመው የኢትዮጵያ ህዝብን ሳይሆን ዘረኛው ወያኔ ነው። እነዚህም ትግሉን ዳር ለማድረስ ተስፋቸውን የጣሉት እንደ ሻቢያ ባሉ አረመኔ ቡድኖችና በአሜሪካና በአውሮፓ ሀገራት ላይ መሆኑ የሚታወቅ ነው። ሁሉም የተጠቀሱት ወገኖች ኢትዮጵያን ከወያኔ መንጋጋ አላቀው ያስረክቡናል ብሎ ማለም ባየር ላይ ጎጆ እንደመቀለስ ያለ ቅዠት ነው ላለው። ሻቢያ የኢትዮጵያ መቃብር ቆፋሪ እንጂ መድኃኒት ቀማሚ ተደርጎ ሊወሰድ ከቶንም አይገባም። አሜሪካና አውሮፓ ሀገራትም ቢሆኑ ስለ ሰብአዊ መብቶች መጣስና ስለ ዲሞክራሲያዊ አፈር መጋጥ መግለጫ ከመውጣት ባለፈ ወያኔን ከጫንቃችን ላይ ያወርዱልናል ብሎ ማንጋጠት ሞኝነት ብቻ ሳይሆን እብደትም ነው እላለሁ። ሌላው የድል ቀንን እያራቀ ያለው በየጊዜው ለወዳቸው የሚገዙ አድርባዮች እንደ አሸን መፍላት ነው። ወያኔ በአውሮፓና በአሜሪካ የተቋሚ ድርጅቶች አንድነት እውን እንዳይሆን በሚሊዮን የሚቆጠር የአሜሪካ ዶላር እያወጣ ክፍያ በመፈጸም የሚያሰማራቸው ሰዎች እንዳሉ በሰፊው የሚታወቅ ነው። እነዚህ ሰዎች በየድርጅት ውስጥ ሰርገው በመግባት ከመቅጽበት የየድርጅቶቹን የአመራር ቦታዎች በመቆጣጠር ጠንካራ የተቋሚዎች ህብረት እንዳይፈጠር አሉታዊ ተጽዕኖ እያደረሱ መሆናቸውን መገንዘብ ችያለሁ። በተመሳሳይም ከውጪ ወደ ሀገር ውስጥ በሚሰራጩ የቴሌቪዥንና የሬዲዮ ጣቢያዎች ውስጥ በጋዜጠኝነት ስም ወያኔ ሰላዮችን ማሰማራቱ የሚታወቅ ነው። የሁሉን ቅፋት በቀላሉ የሚታይ አይደለም። በየድርጅቶቹ ወያኔ እያሰረገ የሚያስገባቸው በተለያየ መገናኛ ጣቢያዎች በጋዜጠኝነት ስም ያሰማራቸው ሰርጎ ገቦች የጭቃ ውስጥ እሾህ በመሆናቸው በየድርጅቶቹ ውስጥ ተፈንቅረው ከአመት አመት አንዳች አዲስና ወደፊት የመራመድ ሁኔታ እንዳያሳዩ ሰንክለው ይዟቸዋል። ወያኔ ከአመት አመት ለጀንጃኞች የሚከፍለው ክፍያ ባስደንጋጭ ሁኔታ እየጨመረ መሆኑ ተረድቻለሁ። በዚህ አይነት ሁኔታ ሁሉም የህብረት ትግል አልፉት ግዴታ እንደሆነ እየተወሳ እስከየትኛው ምዕራፍ ድረስ መጓዝ ይቻላል? ለዚህ መልስ ሊሆን የሚችለው በድርጅት ስም ወይም በቡድን ስም ወይም በታዋቂነት ስም በቀጥታም ሆነ በተዘዋዋሪነት አደናቃፊ ሚና እየተጫወቱ ያሉትን ከዚህ እኩይ ተግባራቸው እንዲገላገሉ ማድረግ ነው። ለህዝብ ማጋለጥና የበግ ለምድ የለበሱ ተኩላዎች ወያኔዎች መሆናቸውን ግልጥልጥ አድርጎ ማጋለጥ ነው። ተኩላና ቀበሮ ባለበት በግ ማርባት ድሮም አስቸጋሪ ነውና ወደ ህብረት ምስረታ መሰረት ከመጣል በቅድሚያ የታጋይ ካባ የደረቡ የወያኔ ሰላዮችን ካባ መግፈፍ የግድ ይላል። 26ኛው ዓመትን የወያኔ ግባተ መሬት መፈጸሚያ ለማድረግ ተክተን እንታገላለን። ፋሲል ነኝ ከጎንደር ፒያሳ።
ለፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ ሬዲዮ አዘጋጆችና አድማጮች በቅድሚያ ልባዊ ሰላምታ እናቀርባለን። ሰሞኑን የፍኖተ የሳተላይት ስርጭት በመቋረጡ በየምሽቱ ከፍኖተ ጋር የምናሳልፈው ጊዜ ባለመኖሩ ምሽቱ እየረዘመብን ተቸግረናል። እኔ በትኩሱ ማግኘት ካልሆነ በስተቀር ፍኖተን እያገኘው መሆኔን መገልጽ ወዳለሁ። ፍኖተን ከዩቲዩብ እያወረድኩ አደምጣለሁ። በቅርብ ለማውቃቸው ወዳጆቼም በሲዲ እየገለበጥኩ አካፍላለሁ። በዚህ ሁኔታ ከፍኖተ ጋር ያለኝ ግንኙነት እንደቀጠለ ነው። ሌሎች የፍኖተ አድማጮችም የኔን ልምድ በመጠቀም ፍኖተን ከዩቲዩብ በማውረድ ማድመጣቸውን እንዲቀጥሉ ሐሳቤን አካፍላለሁ። የዛሬዋ ደብዳቤ ትኩረቷ ለዲሞክራሲ መታገል ማለት ምን ማለት እንደሆነ ከአድማጮቻችሁ ጋር ለመወያየት ነው። እኔ የዲሞክራሲን ትርጉም መተንተናንሻም ግን ለዲሞክራሲ መታገል ለህዝብ ሙሉ ነጻነት ለሀገር አንድነትና ለዓላዊነት መታገል ማለት ነው። ለዲሞክራሲ መታገል ሁሌም በድርጅቶች መሃል ሊኖር የሚችለውን ያቋምና የሐሳብ ልዩነት አክብሮ መቀበል ማለት ነው። እዚህ ላይ የሐሳብ ልዩነት ስል ዋናው የማዕዘን ድንጋይ የሆነውን የሀገር አንድነትና የህዝብ የበላይነትን ባላፋለሰ ሁኔታ መሆን እንዳለበት ሊሰመርበት ይገባል። ይህ ማለት ደግሞ በኢትዮጵያ ህልውና ከኢትዮጵያ ህዝብ ውጪ ማንም ኃይል ወይም ሀገር ጣልቃ መግባት የለበትም ማለት ነው። በኢትዮጵያና በህዝቧ ስም የሚንቀሳቀሱ የፖለቲካ ድርጅቶች መመሪያና ትዕዛዝ ሊቀበሉ የሚገባቸው ከኢትዮጵያ ህዝብ ብቻ ነው። ወያኔን የጫኑብን ኃይሎች ወያኔን ያሰግዱታል ተብሎ ሊታሰብ አይገባም። ወያኔን ለስልጣን ያበቁ አገሮችና ቡድኖች ምናልባት ወያኔን የመተካት ድምዳሜ ቢኖራቸው እንኳን የሚመርጡት እንደ ወያኔ ያለ ቡድንን ለመሆኑ እሰጥ አገባ የሚያስነሳ አይሆንም። ለኢትዮጵያ ህዝብ ታዛዥ የሚሆን ስርዓትን የቅርብም ይሁን የሩቅ የባዕድ ኃይል ያደርጋው የሚችል አይደለም። የኢትዮጵያ ህዝብ ትናንትም ሆነ ዛሬ ጥያቄው አንድ ነው። የህዝብ አገልጋይ ስርዓት እንዲሰፍን ደሙን አፍሷል፣ ህይወቱን ገብሯል። የህዝብ አገልጋይ ስርዓት ማለቴ ነው ዲሞክራሲያዊ መንግስት ማለት ነው። ዲሞክራሲያዊ መንግስት ደግሞ በባዕዳን ኃይሎች የሚጫና አይሆንም። በህዝብ ጫንቃ ላይ የሚቀመጥ መንግስት ዲሞክራሲያዊ ሳይሆን ፈራጅ ቆራጭ ነው። ዲሞክራሲያዊ መንግስት ማለት በህዝብ የሚሰየምና በህዝብ የሚሻር ነው። ወያኔን ስንታገል በወያኔ እግር የሚታካው መንግስት የህዝብ መንግስት በህዝብ የሚታዘዝና ህዝብን የሚያገለግል መንግስት ለመመስረት ነው። በዚህ ጉዳይ በፍኖተ ዲሞክራሲ ሬዲዮ በተለያዩ ጊዜያት የቀረቡ ሀተታዎች ሰፊና ጥልቅ ትንታኔ መጥታቸውን ማስተዋወስ ወዳለሁ። ለዲሞክራሲ መታገል ማለት የህዝብን የበላይነት አለመቀበል እንዲሁም ለፈረንጆቹ እጅ መንሳትና መጎንበስ ማለት አይደለም። የኔ ማነሳው አብዛኛው ዋና መቀመጫቸውን በአውሮፓና በአሜሪካ ያደረጉ ለዲሞክራሲ እንደሚታገሉ የሚለፍፉ ድርጅቶች ከሌሎች ዲሞክራሲያዊ ድርጅቶች ጋር ተባብሮ መስራትን በጋራ ለመታገል ግንባር መመስረት ሲገባቸው ለየፈረንጆቹ መነጠፍን እንደ ትግል ዘዴ ወስደውት ሳይ ይገርመኛል። አንድ ራጄ በዚያ ሰሞን ኢትዮጵያ መጥቶ ስንጫወት ይሄው ጉዳይ ተነስተው አንድ የነገረኝ ነገር ይያከነከኔ ነው። ይሄው ራጄ እንዳጫወተኝ በዚህ ደብዳቤ በስም መጥቀሱ አስፈልጊ ያልመሰለኝ አንድ ራሱን የወቅቱ ህዝባዊ ትግል መሪ አድርጎ የሚቆጠር ድርጅት ተመሪዎቹ አንዱ የነገረውን ከያባ ጋር ለመቀራረብ የሚፈሩት ፈረንጆቹን እንደሆነና ከያፓ አመራሮች ጋር በአደባባይ እንኳን ቢታዩ በፈረንጆቹ ዘንድ ያላቸው ተቀባይነትና የሚደረግላቸው የርዳታ ፍርፋሪ ሊቆም ስለሚችል ከያፓ ጋር አብሮ መስራት የማይታሰብ መሆኑን ነው። እንግዲህ ለዲሞክራሲ መታገል ለባዕዳን ባሽከርነት ማደር ከሆነ ትግሉ ለሀገርና ለህዝብ ሳይሆን ለባዕዳን አሳዳሪዎቻቸው ነው ማለት ነው። ይህን ወዳጄ ያጋራኝን ጉዳይ ሳብሰለስለው ለካስ እስካሁን የተቃዋሚዎችን ህብረት ለመመስረት እንዲህም ያለ ጋሬጣ እንዳለ ገባኝ። እንዲህ ያሉ ድርጅቶች ለዲሞክራሲ እንታገላለን እያሉ በኢትዮጵያ ህዝብ ስም ገንዘብ እየሰበሰቡና ይህ አይነቱንም የገንዘብ ምንጭ እንዳደርቅባቸው የህብረት ምስረታን እየሸሹ እንደ ወያኔ የአምስትና የአስር ዓመታት እቅድ እያወጡ የውሸት ዜና እያሰራጩ የትግሉን ጎራ እያንቦራጨቁ የሚያደፈርሱ መሆኑን የፍኖተ አድማጮች ደና አድርገው ይረዳሉ ብዬ ገምታለሁ። ለዲሞክራሲ መታገል ሌላ፣ ገንዘብን ለማካበት መታገል ሌላ መሆናቸውን የኢትዮጵያ ህዝብ የሚያውቀው መሆኑን ቅንጣት ታክልም አልጠራጠርም። በመጨረሻም የተቋረጠው የፍኖተ ዲሞክራሲ ሬዲዮ ስርጭት በቅርቡ እንደሚስተካከል ምኞቴንና ተስፋዬን ገልጻለሁ በማለት ደብዳቤያቸውን ያደረሱን ዘቢባ ከአጋሮ ናቸው።
ይድረስ ለፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ የኢሃፓ የሳተላይት ስርጭት በተለያየ ጉዳይ ሳውጣና ሳውርድ ባልተመቻቸ ባል ውስጥ የሚቀረጽ እንፈኛ ስነንቦና ዲሞክራሲያዊ እሴትን ለመገንባት አቅም አለው። ያልተመቻቸ ባል ያለው ማህበረሰብ ሰዎች በአደባባይ ጥፋት ሲያጠፉ ጥፋት የሆነውን ነገር በግልጽና በድፍረት አይተችም አይኮንንም። ባልተመቻቸ ባል ውስጥ ከቀጥተኛ እውነትና ከጠንካራ ዕውቀት አዘል ሂስ ይልቅ የጎንዮሽ ሽሙጥ የኋላ ትችትና በአላዋቂነት ላይ የተመሰረተ ድጋፍ ዋና እሴት ናቸው። ከዚህም በላይ በቃል የማይነገር ንቀትና ጥላቻ ሁሉንም ወገን በሰፊ ልቦና ለማድመጥ እድል ስለማይሰጥ መደማመጥና መከባበር በማህበረሰቡ ልቦና ውስጥ ከቶም ቦታ የላቸውም። ባንደበትና በመላስ ላይ ግን በርካታ ባልተመቻቸ ንግግሮች በግንባር ይደመጣሉ። ማህበረሰቡ ላይላው ሲታይ የሚደማመጥና የሚግባባ ይመስላል። አንዱ አንዱንም የሚቀበልና የጋራ ቁርኝት ያለው ይመስላል። ይህ ያልተመቻቸ ባህል ውጫዊ ገጽታ ግን ወደ ጥልቁ ገባ ብለው ለሚመረምሩ አስተዋዮች ያልተመቻቸ ባህልን የሁለትነት ገጽታ አብጠርጥሮ ከመረዳት አያዳግታቸውም። ባልተመቻቸ ባህል ውስጥ እውነት ወዳዶች፣ ጠንካራና ጎበዝ የሆኑ ሰዎች በአደባባይ አይመሰገኑም። በዝምታ በሆድ ግን ጀግንነታቸው ይታሰብላቸዋል። አስገራሚውና በተቃርኖ የተሞላው ኩነት ግን በአደባባይ እውነተኞች፣ ጀግኖችና አዋቂዎች ባልተመቻቸ ባህል ውስጥ ስለማይመሰገኑ ለሐሜት፣ ለአሉባልታና አሉታዊ ጥቃትም በስፋት የሚጋለጡት እነዚህ የማህበረሰቡ እንቆች ናቸው። አንዳንድ ግቦች ከፍታቸው ከፍ ያለ ከመሆኑ የተነሳ ሞክሮ መውደቅ እንኳን ወርቃማ ታሪክ ነው የሚለውን ጥልቅ የሰው ልጅ ያስተውሎት ፍልስፍና እንዲሁም ያያላን ማህበረሰብ ወርቃማ መርህ ባልተመቻቸ ባሎች ውስጥ መተግበርና የህይወት መርህ ማድረግ በግለሰቦች ህይወት ውስጥ ከፍ ያለ ፈተና ከመሆኑ በላይ ዋጋ ያስከፍላል። ለምን ቢባል ያልተመቻቹ ባሎች ከፍታቸው ከፍ ያለ ግቦችን ለመሞከር ብሎም የሙከራው ውድቀት ለመሸከም የሚያስችል አቅምና ፍላጎት የላቸውምና ነው። ከፍታቸው ከፍ ያለ ግቦችን ለማራመድ ቀጥተኛ እውነትን በተላበሰ መልክ በእውቀት ላይ ወይም በተጨባጭ ሙከራ ላይ ተመስርቶ ማህበረሰባዊ ፋይዳ ሊያመጡ የሚችሉ ድርጊቶችን መከወንን ይጠይቃልና ያልተመቻቹ ባህሎች ደግሞ ገና ከእንጭጩ ሙከራ የሚተገበሩ እውቀት አመንጪ አፍላቂ የሆኑ ሁነቶችን፣ ድርጊቶችን ሁሉ በመኮነን የጓዳውን ሽሙጥ፣ ሐሜትና ሽርደዳ ስለሚያበረታቱ ለግልጻዊ እሴቶች፣ ዲሞክራሲያዊ ጭብጦች ግንባታ ዋጋም ሆነ ቦታ ያሳጣሉ። ሆኖም ባልተመቻቸ ባሎች ውስጥ የታሸገው የታመቀው ተቃርኖና ልዩነት በአደባባይ ወጥቶ በቀጥተኛ መድረክ ሙግትና የሂሳብ ፍጭት ስለማይደረግበት በዝምታ ውስጥ አለመግባባት ለዚህ መሰል ማህበረሰብ ዋና እሴቱ ነው። በዝምታ በታፈነ ድምጽና በማይነገር የሂሳብ ልዩነት የማይግባባ ማህበረሰባዊ ግንኙነት ያልተመቻቸ ባህሎች መገለጫ እሴቶች መሆናቸው ብቻ ሳይሆን ከፋቱ በዚህ መሰል ባል ውስጥ ያለው ስለንቦና በጽንፍና በመራራ ንቀት የተሞላ መሆኑ ነው። በጽንፍና በመራራ ንቀት ላይ ተገነባ ስለንቦና ለግልጽ ነገሮች ከፍተኛ ጥላቻና ንቀትን በማንጸባረቅ በስውሩ ዓለም ውስጥ ግን አንዳች የተለየ ክህሎትና ዕውቀት እንዳለ ሁሉ በጉራና በማስመሰል ሌላውን ወገን ሁሉ ይንቃል። እንደዚህ አይነት ባሎች ለአድማ ለቡድናዊነትና ለተባበረ ቡድናዊ እኩይ ስራዎች ፈጣኖችና ክብረት የጠነከረ የመተባበር ፍሳቢዎችንና ፍራቶችን በውስጣቸው አጉረው አጭቀው ይገኛሉ። ያልተመቻቸ ባህል መሰረታዊ መመሪያቸው ፈሪዎች፣ አድርባዮችና አስመሳዮች በለና ውጤታማ ህይወት የሚመሩ ሰዎች ናቸው የሚል ታሳቢ ላይ ስለቆመ ለእውቀትና ለጀግንነት ዝቅ ያለ ዋጋን ሰፍረው ያስቀመጡ ስንኩል ባህል ስለሆኑ የእውነትን፣ የእውቀትንና የጀግንነትን እሴት ለመግደል ፈጣን እርምጃ ይወስዳሉ። ባልተመቻቸ ባህሎች ውስጥ የሚበቅለው የስነ ልቦና ጽንፈኝነት ሌላውን ለማድመጥም ሆነ ከሌሎች ጋር ዋጋ ያለው ማህበራዊ ጭብጥ አለ ብሎ ለማሰብ በእጅጉ ይቸግራል።
ለዊ ይትም ሆነ በጋራ ከፍታቸው ከፍ ወደ አለማብራዊ ግቦች ለማጓዝ በተለያዩ አቅጣጫ በሚጎተቱ ጽንፈኛ የስነ ልቦና ጭብጦች በአብዛኛው የማበረሰቡ አባላት ዘንድ ሰፍኖ ይገኛል። ስለሆነም የተሻለ ደረጃ በሀብትም ሆነ በስልጣን የደረሰው ወገን ሆነ ጊዜን አድብቶ የሚጠብቀው ዝቅተኛው ወገን በተመሳሳይ የስነ ልቦና ጽንፈኛ ላይ ተንጠጥሮ የሚገኝ ስብናን ያነገበ ሆኖ ይገኛል። በጽንፍ ላይ ተንጠለጠለ ስነ ልቦና ደግሞ የእርስ በርስ ማበረሰባዊ ፍቅር፣ ዕውቀት፣ እውነት፣ ግልጽነት፣ ውይይት፣ መቻቻል፣ ነገን በጋራ መኖር፣ ለመጪው ትውልድ የጋራ ህልውና በጋራ መጨነቅ፣ በህግና በስርዓት የሚመራ ቀጣይነት ያለው ማህበረሰብን ለመገንባት አስተዋማይ ተቋማትን መገንባት የሚሉትና መሰል ተላላቅ የዴሞክራሲያዊ ማህበረሰብ እሴቶች የቃላት ጨዋታ እንጂ የመርህ ስራዎች አይሆኑለትም። ለጽንፈኛ ስነልቦና እነዚህ የዴሞክራሲያዊ ጥልቅ እሴቶች ባንደበት የሚነገሩ ተራ የቃላት ጨዋታ ናቸው እንጂ በመርህ ደረጃ የሚጠሉ መራራ እሴት ናቸው። ለዚህ ነው ባልተመቻቸ ባህል ውስጥ የሚቀረጽ ጽንፈኛ ስነልቦና የዴሞክራሲ እሴትን ለመገንባት አቅም አለውና በዚህ አይነት የስነልቦና ጠገንና ጥላ ስር የሚመላለስ ማህበረሰብ የዴሞክራሲን እሴት በሰለጠነው ዓለም ህሳቤና መርህ መሰረት ሊረዳው ይችላል የሚለው ጥያቄ ሲነሳ ፊታችንን በመድፋታችን ሸፈረን አውም ሆነ አይደለም ለማለት የምንቸገረው። ዳዊት ተመስገን ነኝ ከኖርዌይ።
ለፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ የሬዲዮ ፕሮግራም አዘጋጆች እንደምን ከርማችኋል? ውድ ፍኖቶች ባለፈው ሳምንት የወታደራዊ ድርግና ባለሟሎቹ እንዲሁም በወያኔው ዘረኛ አገዛዝ መካከል ያለውን የቁጭና ውድድርና ንጽጽር ከንቱነትን በተጨባጭ ማስረጃዎች ሁለቱም የማይለያዩና የሚመሳሰሉ የአንድ ሳንቲም ሁለት ገጽታዎች ናቸው በሚል ጽሑፍ ጽፌ ነበር። እነሆ ተከታዩን ጽሑፌን ልክላችኋለሁ። ዘረኛው ወያኔ የሚገመገመው በዘረኛና ከፋፋይ ስርዓቱና ባመጣቸው አገራዊ ጦሶቹ ነው። ፋሽስታዊ ደርግን በፈጸማቸው አረመናዊ ጭፍጨፋዎቹ ይገመገማል። ወታደራዊ ደርግ ኢትዮጵያ ትክደም፣ ዘረኛው ወያኔ ደግሞ በብሔር ብሔረሰቦች ስም እየማሉና እየተገዘቱ ኢትዮጵያን ለፍርሻ አድርገዋል፣ ህዝቧን ለመከራ አጋልጠዋል። ሁለቱም ከሚለያዩበት ይልቅ የሚመሳሰሉበት ሚዛን ይደፋል። ይህንን ያገጠጠ እውነት መካድ ሁለተኛ ስተትም ነው ነውርም ነው። ከዚህ ላይ የሰው ልጅ ስተቶችን በሁለት ምክንያቶች ይፈጽማል። የመጀመሪያው የስተት ምንጭ ከውቀትና መረጃ ጦት የሚፈጠር ነው። ሁለተኛው አደገኛው ስተት ሊፈጠር የሚችለው ስሜት ከህሊና ይቀድምና በሚፈጠረው ጭፍን ፍቅርና ጥላቻ ሳቢያ መሆኑን በርካታ የማህበራዊ ሳይንስ ምሁራን ያስማማቸዋል። ዛሬ ለሀገራችን የፖለቲካ መፍትሄ አልባነት ዋናነት የሚጠቀሰው ይኸው በሁለተኛ ደረጃ የተቀመጠው በስሜት ፈረስ የሚጋልበው ስሜታዊ ፖለቲከኝነት ነው። ውድ ፍኖቶች በሳምንቱ ዕለት ጽሑፌ መነሻ ያደረግኳት የመጽሐፍ ቅዱስ ጥቅስ ዛሬም መድገሙን መረጥኩ። አስተማሪነቱ የጎላ ነውና በእግዚአብሔር በሰው ልጅ ዘንድም ነውር የሌለበት ሕሊና ይኖረን ዘንድ እተጋለሁ። ሐዋርያ 24:16 ኢትዮጵያና ሕዝቧ ለወርደትና ድህነት የተዳረጉት ሕሊና ቢስ በሆኑ እንደ ፋሽስታዊ ደርግና ዘረኛው ወያኔ መሳሰሉ ነውረኞች አገዛዝ ስር በመውደቋ ነው። በንጉሱም በፋሽስታዊ ደርግና በዘረኛው ወያኔ ስርዓቶች ውስጥ ተዋናይ ከነበሩት ውስጥ ነውረኛ ተግባሮቻቸውን ንስሐ ሳይገቡ ወደማይቀረው ሞት አልፈዋል። ከፊሎቹ እስከ ነውሮቻቸው በሕይወት እየኖሩ ነው። የተወሰኑት ደግሞ የፈጸማቸውን ነውሮች ተሸክመው ቅርጻቸውን እየለዋወጡ ወደ ዳግማዊ የሥልጣን ማማ ለመምጣት ሲዳክሩ መመልከቱ የጥቅሷ መልእክት ለሚማር አስተዋጽኦ ታበረክታለች ብዬ ነው። እንግዲህ የፋሽስታዊ ደርግና የዘረኛው ወያኔ እኔ እበልጥ እኔ እሻል ከንቱ ውድድር ሞት ከማያውቁት አገር ሄዶ ዙፋን ይነጠፍልኛል ከሚባለው የተለየ ሊሆን አይችልም። አድማስ የዓለም ዳርቻ ነው ብሎ ማሰብና አውቃለሁ በቅቻለሁ ማለት ስተት ነው እንደሚባለው ከነውሸትና ነውራቸው ከስልጣን የሚወጡ አምባገነን ገዢዎች ከሊናቸው ታርቀው ንስሐ ገብተው ይሞታሉ ማለትም የበለጠ ስተት ነው። በተለያዩ ጊዜ ወደ ስልጣን የሚወጡ ገዢዎች የሚለኩት በተናገሯቸው ወይም በጻፏቸው ሳይሆን ባደረጓቸው የተግባር ክንዋኔዎቻቸው ብቻ ነው። የሀገራችን መሰረታዊ የሚባሉ ችግሮች መንስኤ ተብሎ በዋነኛነት የሚነሳው የዲሞክራሲ የፖለቲካ ባህል ግንባታው የደርሷል ብሎ መጠየቅ ተገቢ ነው። የሥርዓቶች ንጽጽርና ውድድር መለኪያው መመዘኛውም ይሄ ነውና ወያኔም ይህንን በሚገባ ስለሚያውቅ ዲሞክራሲን እየገነባው ነው፣ በፖለቲካ ባህል ለውጥ ላይ በህዝብ ውስጥ እየሰራ ነው ያለ ሰሚ አጣጭዎቱን ሲያቀራራ ይከርማል። ከዚህ በላይ ዲሞክራሲና የፖለቲካ ባህል ምንና ምን ናቸው የሚለውን መመልከት ይጠቅማል። ዲሞክራሲና የፖለቲካ ባህል የማይነጣጠሉ ናቸው። ዲሞክራሲ ያለ ፖለቲካ ባህል፣ የፖለቲካ ባህልም ያለ ዲሞክራሲያዊ ስርዓት ህዝባዊ ወገንተኝነታቸው የማይታሰብ ነው። በዚህም ዲሞክራሲ የህዝብ ትግል ግብ ሲሆን የፖለቲካ ባህል ደግሞ የዲሞክራሲ ለውጥ መረማመጃ መንገዱ ነው ከሚል ድምዳሜ ያደርሰናል። የፖለቲካ ባህል ዘርፈ ብዙ እንደመሆኑ መጠን ባንድ አራፍተ ነገር ትርጓሜው ማስቀመጥ ቢከብድም ለመነሻ ይሆን ዘንድ ትርጓሜውን ማስቀመጡ ተገቢ ነው። የፖለቲካ ባህል ዜጎች የሀገራቸው የፖለቲካ ስርዓት እንዴት መከወን እንዳለበት የሚኖራቸው አረዳድና አታያይ ነው። ወይም ዜጎች ሁሉ ፖለቲካዊ ፍላጎቶቻቸውን ለመፈጸም የሚኖራቸው ሚና የሚያስቀምጡበት ሆኖ የክፉና መልካም ድርጊቶች መመዘኛ መሳሪያቸው ነው ብሎ ማስቀመጥ ይቻላል። እንደ ኢትዮጵያ ባሉ ታዳጊ ሀገራት የፖለቲካ ባህል በታሪክ፣ በኢኮኖሚ፣ በሃይማኖት፣ በፖለቲካ ወዘተ ተጽዕኖ ስር ይወድቃል። መጥፎ የሚባል የፖለቲካ ባህል ጨምዶ የያዘው ህዝብ ከዚህ መጥፎ የፖለቲካ ባህል ለመላቀቅ ስር ነቀል ለውጥ ማድረግ ግድ የሚለው መሆኑን የተለያዩ ሀገራት ተመክሮ ያረጋገጠው ጉዳይ ነው። በህዝብ ትግል የሚመጣ ስር ነቀል ለውጥ የሚገነባ የፖለቲካ ባህል የለውጥና የድገት ሁሉ መሰረት ይሆናል። በማይናወጥ ህዝባዊ መሰረት ላይ ስለሚገነባም አስተማማኝ ዘላቂ ይሆናል። በሀገራችን ይህንን እውነት በውል ያጤኑ ወገኖች የሀገራችን ለውጥ ብቸኛው መፍትሄ ስር ነቀል ለውጥን ማካሄድ ብቻ መሆኑን የሚያሰምሩበት ለዚህ ነው። በሌላ በኩል ስር ነቀል ለውጥ ሲባል ለሚያንቀጣቅጣቸውና ለሚያስፈራቸው ለፍራታቸው መነሻ መንስኤውም ይህ ነው። መልካም የሚባል የፖለቲካ ባህል እውን በኢትዮጵያ በደርግ ዘመን ነበር ወይ? እውን በወያኔ ዘመንስ ጭላንጭሉ እንኳን ታይቷል? የሚሉ ጥያቄዎችን በአግባቡ ተመልክቶ የህሊና ፍርድ መስጠት ይቻላል። ካስፈለገም መከራከር ይቻላል። መብትም ግዴታም ነውና ለነዚህ ክርክሮች የመልካም ፖለቲካ ባህል መመዘኛዎችን መሰረት ማድረግ ጠቃሚ ጉዳይ ነው። ክርክሮች ባየር ላይ አይደረጉምና የመልካም ፖለቲካ ባህል ከሚለካባቸው መመዘኛዎች ውስጥ አንዱ የሆነውን በዚህ ደብዳቤ አቀርባለሁ። የዲሞክራሲ ወይም የፖለቲካ ባህል ግንባታ መመዘኛ ወይም መለኪያዎች ውስጥ አንዱ የሆነው ያለው አገዛዝ ወይም ስርዓት ከግለሰብ አምባገነን ፈላጭ ቆራጭ ወደ ቡድንና ህገ መንግስታዊ ስርዓት ሽግግር ወይም ለውጥ ተደርጓል የሚለው ቀዳሚ ይሆናል። የሰው በሰው ወይም ባንድ ፈላጭ ቆራጭ መገዛት ለአንድ ሀገር ትልቁ የአምባገነን መገለጫ መሆኑ ብቻ ሳይሆን ጸረ ዲሞክራሲም ነው። የሰው በሰው አገዛዝ ህዝባዊውን ታጣ ነው። በህግ የሚገዛ ሳይሆን ከህግ በላይ በተኮፈሱ ፈላጭ ቆራጭ አረመኔዎች የሚዘውሩት ነው። የግለሰቦች ፈላጭ ቆራጭነት ለዲሞክራሲ ለፖለቲካ ባህል ግንባታ ጸር ነው። ታዲያ ከዚህ መስፈርት አንጻር በወያኔና በፋሽስታዊ ደርግ መካከል የሚታየው ልዩነት ሳይሆን ተመሳሳይነት ነው። የፋሽስታዊ ደርግ ኢሰፓ በመንግስቱ ፈላጭ ቆራጭነት የተገዛ እንጂ በህገ መንግስታዊ ስርዓት ይተዳደር እንዳልነበር መካድ ከህሊና የሚመነጭ ድምዳሜ አይደለም፣ ሊሆንም አይችልም። ወያኔ ውስጥ ቢሆን ፈላጭ ቆራጭ ሆኖ የገዛው መለስ ዜናዊ እንጂ ህገ መንግስታዊ ስርዓትም አልነበረም፣ ዛሬም አይደለም። ሁለቱም የህዝብ ይሁንታ ያገኙ ገዢዎች እንዳልነበሩ አለመቀበልም ሆነ አለማመን ስተት ነው። ከፋሽስታዊ ደርግ ወደ ወያኔ የተደረገው የጉልቻ ልውውጥ እንጂ ህዝብን መሰረት ያደረገ የፖለቲካ ለውጥ አልነበረም። ደርግና ወያኔ የቅርጽ እንጂ የይዘት ልዩነት የላቸውም። በግለሰቦች ፈላጭ ቆራጭነት የሚገዙ ስርዓቶች ሊያጠፏቸው የሚችለው የተፈጥሮ ሞት ወደ የለውጥ ማዕበል ብቻ መሆኑን ደግሞ ደጋግሞ ማሰብ ይጠቀማል። የነዚህን ጸረ ህዝብ ስርዓቶችን አገልግለው መሳሪያ ሆነው በውስጣቸው ኖረው ተመሳሳይ መሆናቸውን ማመን ከተሳናቸው አዎ መልህቅ እኮ ውሃ ውስጥ እየኖረ ዋና ያውቅም ብለን ተችተን ትግሉንና ትዝብቱን እንቀጥላለን። ውድ ፍኖቶች ስለ ዲሞክራሲና ፖለቲካ ባህል ግንባታ እንቅፋቶች እንዲሁም መመዘኛዎች ጽሑፌን ለዛሬ በዚያ አበቃው። በሚቀጥለው ሳምንት ሌሎች መመዘኛ መስፈርቶችን ይዤ እቀርባለሁ። ደህና ሁኑ። ደግሰው ጉልማ አዲስ አበባ።
ለፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ የሬዲዮ ፕሮግራም አዘጋጆች በቅድሚያ ለእናንተና ለፕሮግራማችሁ ተከታታዮች የከበረ ሰላምታዬን አቀርባለሁ። ከ2008 ዓመተ ምህረት ጀምሮ በኢትዮጵያ ድርቅና ረሃብ አድማሱን እያሰፋ መጥቶ ዛሬ የረሃብተኛው ቁጥር ከ8 ሚሊዮን እየበለጠ መሆኑን መረጃዎች እያወጡ ነው። ህፃናት፣ አዛውንቶች፣ አቅመ ደካሞችና እንስሳት ከጉዳት አልፎ ወደ እልቂት እየተለወጠ መሆኑ በስፋት ይነገራል። በሌላ በኩል በህዳር ወር ለባዕዴን፣ በየካቲት ወር ለወያኔ እንዲሁም ዲህደንና ኦህዴድ በዓል ማክበሪያ ይሆን ዘንድ በዚሁ በእልቂቱ ዘመን በበርካታ ሚሊዮኖች የሚገመት ገንዘብ ወጪ እየተደረገ ውስኪ መራጫ፣ ጮማ መቁረጫ፣ ዳንኪራ መንቻና መራገጫ ሆኖ እንደነበር የሚረሳው ወገን የለም። ፋሽስታዊው ደርግ በ1977 ዓመተ ምህረት በተለያዩ የሀገሪቱ ክፍሎች ዜጎች በረሃብ አለንጋ እየተጠበሱ እያለቁ የአብዮት በዓሉን ለማክበር በሚሊዮን የሚገመት ገንዘብ ከህዝብ ካዝና አውጥቶ እንደዛሬው ወያኔ ሲጨፍር ሲደንስ ነበር። ታዲያ በዚያን ጊዜ ወያኔ በጫካ ሬዲዮኑን በፋሽስታዊው ደርግ ህሊና ያጣ ተግባር ሲዘባበትና ሲያወግዘው እንደነበር ብዙዎች ያስታውሱታል። ዛሬ ደግሞ ተራውን በኢትዮጵያ ህዝብ ላይ የብሪት ተግባሩን ፈጸመው እንጂ። በሌላ በኩል የ2008 ዓመተ ምህረት የተነሳው የህዝብ አመጽ ፖለቲካዊ፣ ኢኮኖሚያዊና ማህበራዊ ቀውሱን አባብሶበታል። የባዕድ አገሮቹና ደጋፊዎቹ ሳይቀሩ ወያኔ በፈጸማቸው የሰብአዊ መብት ጥሰቶች ፊታቸውን እያዞሩበት እንደሆነም ከተለያዩ ዜና ምንጮች እየተደመጠ ነው። ታዲያ ወያኔ የአሜሪካንን መንግስት ፊት ለመመለስ እንዲሁም ቴድሮስ አዳኖምን የዓለም ጤና ድርጅት ኃላፊ ሆኖ እንዲመረጥ ለአሜሪካ የሎቢስት ኩባንያዎች የድለላ ስራ በወር 150 ሺህ ዶላር እየከፈለ ነው መባሉ በእጅጉ አሳፋሪውና አሳዛኙ ዜና ሆኗል። 150 ሺህ ዶላር በረሃብ ለተጎዳው ወገን ቢደርስ ለአንድ ሺህ ሰዎች ወይም ተጎጆች የህይወት ማቆያ መሆን ተቻለ ነበር። ወያኔ እንደ አውሬ እንጂ እንደ ሰው ማሰብ የማይችል ጨካኝና ርህራሄ የሌለው ከይሲ ቡድን መሆኑን ለማሳየት ከዚህ የበለጠ ማስረጃ የለም። ወገን በረሃብ እያለቀ ህፃናት የእህል ያለህ እያሉ ጩኸት ሲያሰሙ፣ ሽማግሌዎች በየጉድባው እየወደቁ የሀገር ሀብት የሆኑ እንስሳት እንደ ቅጠል እየረገፉ ባለበት ሁኔታ ይህ ተግባር ከህሊና የሚጠፋና የሚረሳ ሊሆን ፈጽሞ አይችልም። በሀገር ቤት ያላችሁ ወገኖች ሁሉ ይህንን የወያኔ እብሪት በማስተንፈስ ከዚህ የበለጠ ወያኔን ለመጣል የሚገፋፉና የሚያነሳሳ ነገር የለም። በውጭ ያላችሁ ወገኖችም ለዓለም አቀፉ ህብረተሰብ የወያኔን አረመኔነት ለማጋለጥ ተባበሩ። የወያኔ ገዢ ቴዎድሮስ አድሃኖም በፈጸማቸው ወንጀሎች ከህግ ፊት መቅረብ ሲገባው ለዚህ አይነት ውድድር መታጨቱ ስህተትም ወንጀልም መሆኑን ለዓለም አቀፍ ማህበረሰብ አጋልጦ ተባበሩ፣ ታሸንፋላችሁ። ዘውዲቱ ጋሻው ነኝ ከደብረ ዘይት።
ይድረስ ለፍኖተ ሬዲዮ። ወያኔ ሁሌ የወሬ ዘመቻ ያናፍሳል። ዘረኛው ቴዎድሮስ አድሃኖምን ለዓለም የጤና ድርጅት ኃላፊነት ለማስመረጥ ሁሉንም ጉዳይ ወደዚህ ሰውዬ ምርጫ ላይ አዙሯል። ለዚህ ሰውዬ ምርጫ ተደማጭነት ያላቸውን አገራት ድምጽ ለማግኘት ወያኔ የኢትዮጵያ ህዝብን ገንዘብ ለዓለም አቀፍ ጀንጃኝ ቡድኖች በሚሊዮን የሚቆጠር የአሜሪካ ዶላር እንደተከፈለ የሚያሳዩ መረጃዎችን አንብቤያለሁ።
በመሰረቱ ሰውየው ለጤናው ድርጅት ቀርቶ ለዓለሙ ድርጅት ዋና ጸሐፊ ሆኖ ቢመረጥም ዓለም ያወቀው የወያኔ ማንነትን አይለውጥም። ወያኔ በዓለም ዙሪያ ከሚገኙ ዘረኛ ቡድኖች መሃል በፊት አውራሪነት እየመራ እንደሆነ የሚታወቅ ብቻ ሳይሆን በየደረጃው ለሚገኙ ተማሪዎችም በዘረኝነት ላይ ተመሰረተ ጭፍጨፋና ግፍ በመፈጸም ከሚታወቁት በመሳሌነት የሚጠቀስ በመሆኑ የዓለም ህፃናትና ወጣቶች ኢትዮጵያ የምትባል ሀገርን እንዲያውቋት የሚደረገው በ21ኛው ክፍለ ዘመን በቋንቋ ላይ ተመሰረተ ግፍ በደልና ግድያ የሚፈጸምባት ሀገር እንደሆነች ነው። ይህን ግፍ የሚፈጽመው ወያኔ የተባለ አንዳች ግፈኛ ቡድን መሆኑንና በወያኔ መሪነትና አባልነት የተሰለፉ ሁሉ እንደየደረጃቸው በግፍ ወንጀል የሚጠየቁ ናቸው። በህዝብ ደም የተጨማለቁና የግፉ መጠን ከሰርናቸው አልፎ እስከ ራስ ቅላቸው የደረሰው የወያኔ ቁንጮዎችና የደሙ ረጨት ብቻ የነካቸው ተራ አባላት ሁሉም የግፉ ወንጀለኞች ናቸው። በንጉሱ ዘመን አቶ እንዳልካቸው መኮንን የተባሉ ሚኒስቴር ለተባበሩት መንግስታት ድርጅት ዋና ጸሐፊነት ተወዳድረው እንደነበር በወቅቱ የነበሩ የሚያስታውሱ ሲሆን ሌሎችም አንበበው የተረዱት ነው። የኚህ ሰው ከመወዳደርም ባለፈ ለቦታው ተመርጠው እንኳን ቢሆን ኖሮ ግፈኛውን የአጽዮን አገዛዝ ጨቋኝነት ምንም የመለወጥ ተጽዕኖ ማሳደር እንደማይችል ፍርጥም ብዬ መግለጽ እወዳለሁ። የወያኔው ቴዎድሮስ ነፍሰ ገዳይ ዘረኛ በሙስና አገሪቱን የጋጠ ቡድን ቁንጮ ወባን በመቆጣጠር አኩሪ ተግባር ያከናወነ የነበረውን የወባ መቆጣጠሪያና ማጥፊያ ድርጅት ያፈረሰ በተለያዩ ጊዜያት እየተከሰተ የሚገኘውን የኮሌራ በሽታን አተት ተብሎ እንዲሸፈን ያደረገ በጎዳና ላይ የሚኖሩ ወገኖችን አስከሬንን ለሕክምና መማሪያነት እየበለቱ እንዲጠቀሙበት ያዘዘ በአሶሳ በበደኖ በሐዋሳ በአርባ ጉጉ በአረካ ገበያ በአሰቦት ገዳም በጉራ ፈረዳ በጎንደር በአደባባይ ኢየሱስ በጋምቤላ ወዘተ ጻናትን ርጉዞችን ሽማግሌዎችን መነኮሳትን ወጣቶችን በጥይትና በስለት ያስገደለ አረመኔ ጨካኝ ነው። በቅርቡ በጎንደር በባህር ዳር በአምቦ በነቀምት በሻሸመኔ በአርሲ በሐረርጌ በአፋር በደብረ ዘይት ሆራ በአዳማ በሐረማ በጎዴ በቀላፎ ወዘተ የወያኔ አረመኔነት የተቃወሙትን ሁሉ በአረመኔያዊ ሁኔታ ያስጨፈጨፈ በመሆኑ በዘር ማጥፋት ወንጀል ለፍርድ ሊቀርብ የሚገባው ወንጀለኛ ነው። ቴዎድሮስ አዳኖም ወንጀለኞችን በሊቢያ በራ መገደላቸውን ይፋ በተደረገበት ወቅት ድፍን ሀገር ሲያነባ ኢትዮጵያዊ መሆናቸው እንደሚጣራ የዘበተ አረመኔ ነው። የወያኔን የግፍ አገዛዝ በመሸሽና የለት ጉርስ ለማግኘት ወደ ሳውዲ በተለያየ መንገድ የተሰደዱ ወገኖቻችን በሳውዲ አረመኔው ሲጨፈጨፉ ይሰው በዝምታ ያለፈ የሰው ቁመና ያለው ጋኔን መሆኑን በብዙ ማህበራዊ መገናኛዎች በወቅቱ በመሬት የተገለጸ መሆኑን ማስታወስ እወዳለሁ። ቴዎድሮስ የወልቃይት ህዝብ ማንነትን በግዳጅ ወደ ትግሬነት የለወጠ ቡድን ቁንጮ ነው። ቴዎድሮስ የትግራይን ግዛት ለማስፋፋት ከወሎ መሬት ተቆርሶ ወደ ትግራይ እንዲካለል ያደረገ መሰሪ ቡድን መሪ ነው። ቴዎድሮስ ለሱዳን ከጎንደር እስከ ኦሜድላ ጫፍ ያለው የሀገር ድንበር ተቆርሶ በገጸ በረከትነት እንዲሰጥ የተስማማው የዘረኛው የወያኔ ቡድን አመራር ሰጪ ነው። ሰውየው የህዝብን ድምጽ በማፈን ያሰት 100% የህዝብ ድምጽ እንዳመጣ የሚቀላምድ ዋሾ ቡድን ቁንጮ ነው። ይህ ሰው የጋምቤላን የቤንች ማጂን የወለጋን ወዘተ ድንግል መሬቶች ለመሬት ወራሪዎች አሳልፎ የሰጠ አረመኔ ቡድን መሪ ነው። ይህ ሰው ለጊዜያዊ ጥቅም ሀገርንና ህዝብን ለቻይና የእጅ አዙር ቅኝ አገዛዝ የቸበቸበ ቡድን መሪ ነው። ቴዎድሮስ ማዕድናት፣ ወርቅ፣ ታንታለምና ሌሎች የከበሩ ማዕድናት ካለ ቀረጥ በወያኔ ቁንጮዎች ወላጆች እየተመዘበሩ ካለ ቀረጥ ከሀገር እንዲወጡ ያደረገ ተራ ወሮ በላ ነው። ከብሔራዊ ባንክ በማጭበርበር ዘረፋ ላይ የተሳተፈ ቡድን ግንባር ቀደም መሪ ነው። የሰው የወያኔ ቁንጮ ወላጆች ከቀረጥ ነፃ ከውጭ ሸቀጦችን ወደ ሀገር ውስጥ እንዲያስገቡ ያደረገ ዘራፊም ነው። ወጣቱ በስራ አጥነት እንዲንከራተት ያደረገው ቡድን ወያኔ ነው።
እስካሁን ቀደም ታይቶ በማይታወቅ መልኩ ከካናቢስ እስከ ሄሮይን የሚገኙ አደንዛዥ እጾች በአደባባይ እንዲሸጡና ወጣቶች በሱሰኝነት ቁራኛ እንዲያዙ ያደረገ ትውልድ ገዳዩ ወያኔ ነው። የሀገራችንን ባህልና ትውፊት በጣሰና ሰባዊ ክብርን ባዋረደ ሁኔታ የእርቃን ጫት መቃሚያና የአልኮል መጠጫና ዳንኪራ መርገጫ ቤቶች እንዳሽን እንዲፈሉ ያደረገው ወያኔ ነው። በየዩኒቨርሲቲዎች ወጣት ልጃገረድ ተማሪዎች ልቅ ለሆነ ወሲባዊ ጥቃት እንዲጋለጡና በለጋድሚያቸው ጥንቃቄ ለጎደለው ጽንስ ማስወረድ እንዲጋለጡ ያደረገው ወያኔ ነው። HIV/AIDS ባስደንጋጭ ሁኔታ እየተስፋፋ ባለበት እንደቀነሰ የሚያሳይ ያስት መረጃ እየሰጠ ያለው ወያኔ ነው። የጦር መሳሪያዎች ግዙፍ የሆኑ የሰው ልጆችን መጨፍጨፊያም ዘመናዊ መሳሪያዎችን በየአመቱ ከዩክሬን ከቻይና ወዘተ እየሸመተ የሚያስገባው ወያኔ በየሆስፒታሉ የዲያሊሲስ ማሽንና ለካንሰር በሽታዎች ማከሚያ የኬሞቴራፒ ማሽኖችና ሌሎች እጅግ በጣም አስፈላጊ የሆኑ የሕክምና መሳሪያዎች ሊኖረው ሲገባ ቅድሚያና ትኩረት ለጦር መሳሪያ ያደረገው አረመኔው ወያኔ ነው። ንጹህ የመጠጥ ውሃ ማግኘት መብት ቢሆንም እንኳን በገጠር በአዲስ አበባ ቅንጦት እንዲሆንና ህዝቡ በውሃ ወለድ በሽታዎች እንዲሰቃይ ያደረገው ወያኔ ነው። ጋዜጠኞችን ለምን ተራራ የሚያክለውን ግፍን አጋለጣችሁ ብሎ ያፈነ ያሰረ ግብረስየል እየፈጸመባቸው በስር የሚያማቅቃቸው ወያኔ ነው። የተቋሚ የፖለቲካ ድርጅቶች አመራሮችና አባላትን ያፈነ ያሰረ ግብረስየል እየፈጸመ በግፍ በፍርደ ገምድልነት ዳኞች እስራት እየፈረደ የሚያማቅቃቸው ግፈኛው ቡድን ወያኔ ነው። ወያኔን ተቃውሞ ሰልፍ የወጡ ተማሪዎች፣ ገበሬዎች፣ ህፃናት፣ እናቶች፣ ሴት ወጣቶችን፣ ወንድ ወጣቶችን ወዘተ አጋዚ የሚባለው አረመኔ ጦሩን ያሰማራ የጨፈጨፈው ወያኔ ነው። ተቃዋሚዎችን የገደለ በጅምላ መቃብር የቀበረው ወያኔ ነው። ወጣቶች እጅግ አደገኛ ለሆነ ስደት እንዲጋለጡና በመራራ ሰቆቃ እንዲሰቃዩ ያደረገው ወያኔ ነው። በአንደኛው ክፍለ ዘመን ሀገርና ህዝብን እየዘረፉ ከሚገኙ ዘራፊ ቡድኖች መሃል ከመጀመሪያው ተርታ የተሰለፈው ወያኔ ነው። ልቅ በሆነ የግብረ ስጋ ግንኙነት የጉበት በሽታ ከኤችአይቪ ባልተናነሰ ገዳይ በሽታ እንዲሆን ያደረገው ወያኔ ነው። በትምህርት ጥራትና ስርጭት ካለም ጭራ ደረጃ ከሚገኙ ሀገራት ተርታ ሀገራችን እንድትሰለፍ ያደረገው ወያኔ ነው። በፍትህ የፖለቲካ ፍርድ በመስጠት በጦርነት የሚታመሱትን ደቡብ ሱዳንና ሶማሌንም ሀገራችን ቀድማ እንድትጠራ ያደረገው ወያኔ ነው። ራብ የቤት እንስሳትን እየረፈረፈ ባለበትና ጻናተንና ረጋውያንን በቃሬዛ ስቃይ ያሰቃየ ባለበት ሁኔታ ለዓለም ህብረተሰብ በመዋሸት ድርቅ እንጂ ራብ የለም እያለ የሚወሻክተው ወያኔ ነው። ሀገርንና ህዝብን አምቆና ሸብሮ የሚገዛው ወያኔ ነው። ከአንዳንድ ምንጮች የተገኘ መረጃ እንደሚያስረዳው ለሶማሌው አሸባሪ ቡድን ለአልሸባብና ለደቡብ ሱዳን አማጺ ኃይሎች መሳሪያ የሚቸበችበው ወያኔ ነው። ወደ ኋላ መለስ ብዬ ንጸጋይ ደብተራውን በጨለማ እስር ቤት ከአስር ዓመታት በላይ ግብረስየል እየፈጸመ ካለምንም የፍትህ ሂደት ደብዛቸውን ያጠፋና የገደለ ወያኔ ነው። አሁንም ወደ ኋላ ልመለስ። ያው ዜናን ህዝብ ሆን ብሎ በገበያ ላይ ያስፈጀ ወያኔ ነው። ስመጥር የቀዶ ጥገና ሐኪምና ለሀገር አንድነትና ተሟጋች አርበኛ የሆኑት ፕሮፌሰር አስራት ወልደየስን በእስራ ሰቃይቶ አቆራምዶ የገደለ ወያኔ ነው። መምህርና የሰብአዊ መብት ተሟጋቹን አሰፋ ማሩን በጠራራ ፀሐይ በሩን ታጥይት የገደለው ወያኔ ነው። ታዋቂው የህግ ባለሙያና ጋዜጠኛ የነበረውን ተስፋዬ ታደሰን በሳንጃና በገጀራ ጨፍጭፎ የገደለ ወያኔ ነው። ሀገር መገነጣጠልን በህገ ወያኔ ያጸደቀ ቡድን ይኸው ወንጀለኛ ቡድን ነው። የዚህ ሁሉ ወንጀል ቴዎድሮስ እስከ አናቱ የተጨማለቀበት ነው። እስከዛሬ ጎልቶና ተደጋግሞ ሲነገር የማይሰማው የበደል በደል ከወንጀል ሁሉ የከፋ ወንጀል የሆነው የአማራ እናቶች ማህፀንን ለማጨንገፍ በዘመቻ ለአማራ እናቶች የተሰጠው ክትባት ነው። እነ ቴዎድሮስና በጅምላ የወያኔ ቁንጮች እንደ ጌታቸውና ቢጤያቸው የሱዳኑ በሺር በዓለሙ ፍርድ ቤት ሊከሰሱና ሊፈረድባቸው ይገባል እላለሁ። አንዱ የወያኔ መገለጫ በ21ኛው ክፍለ ዘመን ህፃናትን ከአውሮፓና ከአሜሪካ ለሚመጡ ባዕዳን በገንዘብ የሚሸጥ ዘመናዊ ባሪያ ፈንጋይ ቡድን ነው። በጎዳና ላይ የሚኖሩ ወጣቶችና ህፃናት ቁጥር በእጅጉ የናረበት ዘመን ይህ የዘረኛው የወያኔ ዘመን ነው። የጋምቤላ ህፃናትን በተለያዩ ጊዜያት ድንበር ጥሰው በመጡ ወራሪዎች ያዘረፈ ወያኔ ነው። በኦጋዴን የተገኘ የጋዝ ሀብት ለቻይና አሳልፎ የሰጠ ወያኔ ነው። ወያኔ ማለት ቴዎድሮስ አድሃኖም ነው። ቴዎድሮስ ቢመረጥ እንኳን የወያኔ ፋሽስትነት፣ የወያኔ ዘረኝነት፣ የወያኔ ዘራፊነት፣ መዝባሪነት፣ በአንድ ቃል ሙሰኝነት አይለውጠውም። የኢትዮጵያ ህዝብ አረመኔው የእነ ቴዎድሮስ ቡድን በተባበረ ትግሉ ከስር መሰረቱ መንግሎ ይጥላል። ጸጋዬ ዶርዜው ነኝ ከሽሮ ሜዳ።
Shine, 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 up and up, shine, shine.